B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የሮም ምሽት ሰኔ 9/2013 ዓ.ም መሰናዶውን ጀምሯል። ሰላም ጤና ይስጥልኝ። ለምሽቱ ያዝንላችሁን እናስተዋውቃችሁ። ኮራት በፊት መንግስት ሴቶችና ልጃገረዶች በአነስተኛ ዋጋ የንጽህና መጠበቂያ እንዲያገኙ በማሰብ የግብርና የቀረጥ ማሻሻያ ቢያደርግም የንጽህና መጠበቂያ ዋጋ ግን በእጥፍ ማደጉ ተሰምቷል።
አገሪቱ የሚያመርቱ አምራቾች ያቀረቡት ግብዓት ከቀረጥ ሊሆን የተደረገው
የሰማችሁት በገንዘብ ሚኒስቴር የግብር ፖሊሲ ዳይሬክተር የሆኑትን አቶ ሙላይ ወልዱን ነው። ማሻሻያው ተግባራዊ መሆኑን ነግረነዋል። ታዲያ የንጽህና መጠበቂያ ዋጋው ለምን ናረ የሚለውን ለመፈተሽ ሞክረናል።
ጊዜው ስለሚያስፈራ ፈራ ተባይ የተባለ የሚጻፍበት ጊዜ ነበረ። ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው።
የሰማችሁት አቤ ተክቻው ነው። በቅርቡ ወደ ሀገር ተመልሶ በመግባት በማህበራዊ ሚዲያ አውታር አማካኝነት ነጻ ሀሳቦችን እያበረታታ ነው። የጋቢና ቪኦኤ እንግዳ አድርገናል። ሌላ ወጣት የካርቱን ስዕል ባለሙያም ጋብዘናል። ሙዚቃም ይኖረናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብረናችሁ እናመሻለን። አሁን ከሀብታሙ ስዩም ጋር እተዋቸዋለሁ።
አመሰግናለሁ ኤደን። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ኃላፊ በሰሜን ኢትዮጵያ ትግራይ ክልል እርዳታ የሚዳረስበት ሂደት ካልተሻሻለ፣ ካላደገና በተገቢው መንገድ በገንዘብ ካልታገዘ በ1977 ተከስቶ ከአንድ ሚሊዮን በላይ ሰዎችን የፈጀው ረሃብ ዳግም ሊፈጠር እንደሚችል በትናንትናው ዕለት አስጠንቅቀዋል። በአሁኑ ጊዜ ትግራይ ውስጥ ረሃብ አለ ሲሉ ማርክ ሎኮክ የተባሉት ኃላፊ በግል በተደረገ መደበኛ ያልሆነ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ መግለጻቸውን ቪኦኤ የተመለከታቸው የጽሑፍ ማስታወሻዎች ያሳያሉ። ኃላፊው የትግራይ አስተዳደር የተከሰተውን ሞትና ረሃብ በተመለከተ መረጃዎችን ይፋ አድርገዋል። በትግራይ ብቻ ሳይሆን በአፋርና አማራ ስፍራዎችም በቀጣይ ወራት ሁኔታዎች ሊባባሱ ይችላሉ ሲሉም አክለዋል። ባለፈው ሳምንት ከተባበሩት መንግስታትና አጋር የረድኤት ድርጅቶች ድጋፍ ለማዳረስ ያግዝ ዘንድ የተኩስ አቁም እንዲደረግ ጥሪ ቀርቧል። የተሰማው በትግራይ 350 ሺህ የሚሆኑ ሰዎች በረሃብ ሁኔታ ውስጥ እንደሚገኙ፣ ተጨማሪ 2 ሚሊዮን ደግሞ ወደ ረሃብ አደጋ እየተቃረበ መሆኑ ይፋ ከተደረገ በኋላ ነው። የተቀናጀ የምግብ ዋስትና ክፍል የተሰኘው ተቋም በአጠቃላይ ከ5.5 ሚሊዮን በላይ ህዝቦች በትግራይና አጎራባች የአማራና አፋር ስፍራዎች በቀውስ ደረጃ ላይ ለሚገኝ የምግብ እጥረት መዳረጋቸውን ይፋ አድርገዋል። የታይዋን መከላከያ ሚኒስትር ቻይና 28 የጦር አውሮፕላኖች በአየር ግዛቴ ውስጥ አብረራለች ሲል ከሷል። የተለያዩ ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች የደቡብ ምዕራብ ክፍል ታይዋን የአየር ግዛትን መጣሳቸውን ሚኒስቴሩ ገልጿል። በአጸፋው ታይዋን በርካታ አውሮፕላኖችን አሰማርታለች፣ የአየር መቃወሚያ ስርዓቷንም ጠምዳለች። ቻይና በራስ ገዟ ታይዋን ደሴት ላይ ጫና ለመፍጠር በተደጋጋሚ የጦር አውሮፕላኖችና የጦር መርከቦችን አስጠግታለች። በሚያዝያ ወር ቤጂንግ ወደ ታይዋን አየር ግዛት 25 የጦር አውሮፕላኖችን ልካለች። የቻይና መንግስት ቃል አቀባይ ሀገራቸው ይህንን ተልእኮ የፈጸመችው የቡድን ሰባት ሀገራት እሁድ ዕለት ጉባኤያቸውን ሲያጠናቅቁ የታይዋን ባህረ ሰላጤን ውጥረት ለመፍታት የሰላማዊ እልባት ጥሪ የቀረበበት መግለጫ በማውጣታቸው ምላሽ መሆኑን ተናግረዋል። ቃል አቀባዩ የቡድን ሰባት ሀገራት በቻይና የውስጥ ጉዳይ እየገቡ ነው ሲሉም ወቅሰዋል። ምንም እንኳን ታይዋን ከአውሮፓውያኑ 1949 የቻይና እርስ በርስ ጦርነት በኋላ ራስ ገዝ ብትሆንም ቤጂንግ ግን አሁንም ድረስ እንደ ግዛቷ ትቆጥራታለች። ቻይና የጦር ኃይልን ጨምሮ ታይዋንን ለመቆጣጠር ማናቸውም አስፈላጊ እርምጃዎችን እንደምትወስድ ተናግራለች። ሳውዲ አረቢያ በትናንትናው ዕለት በአናሳ ሺያዎች በተፈጸመ ጸረ መንግስት ነውጥ ውስጥ ተሳታፊ ነው ባለችው ወጣት ላይ የሞት ቅጣት ፈጽማለች። አንድ የመብት ተሟጋች ድርጅት ግን የፍርድ ሂደቱ እንከኖች የነበሩበት ነው ሲል ተቃውሞ አሰምተዋል። የ26 ዓመቱ ሙስጠፋ ቢን ሐሺም ኢሳ አልደራዊሽ የሞት ቅጣት የተፈጸመበት ለአቅመ አዳም ባልደረሰበት ዕድሜው በፈጸመው ወንጀል ይሁን አይሁን ግልጽነት እንደሚያንስ አምነስቲ ኢንተርናሽናል ገልጸዋል። አምነስቲ ወጣቱ በቁጥጥር ስር የዋለው በ2018 የአውሮፓውያኑ ዓመተ ምህረት ሲሆን በ2011ና 2012 መካከል በነበሩ ነውጦች ተሳትፏል በሚል ተጠርጥሮ ነበረ። የክስ መዝገቡ የተጠረጠረበት ወንጀል መቼ እንደተፈጸመ አይጠቅስም። ይህ ማለት በወቅቱ ዕድሜው 17 ወይም 18 ሊሆን እንደ እንደሚችል ጠቋሚ ሆኗል። መንግስት አልዳርዊሽ የሞት ቅጣት የተፈጸመበት ከ19 ዓመት በላይ በሆነ እድሜው በፈጸማቸው ወንጀሎች ነው ሲል ጸንቷል። ወንጀሉ ተፈጽሟል የተባለበትን ቀን ግን አልጠቀሰም።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75 በመቶ የሚሆኑት በቂ የሆነ የወር አበባ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25 በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆናቸው ነው። ይህንን ችግር ለመቅረፍና የገንዘብ ሚኒስቴር ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን ቢገልጽም የሴቶች ንጽህና መጠበቂያ ግን ባለፉት 6 ወራት ጊዜ ውስጥ ከ50 በመቶ እስከ እጥፍና ከዛም በላይ መጨመሩ ታይቷል። በዚህ ዙሪያ የገንዘብ ሚኒስቴርና የተለያዩ ባለድርሻ አካላትን አነጋግሬ ያሰናዳው ዘገባ ቀጥሎ ይቀርባል። ኢትዮጵያውያን ሴቶች የተፈጥሮ ህግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት 5 ዓመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው።
እውነት ነው፣ ዋጋውን እንዲቀነስ ታክሱን ሪሙቭ አድርጌያለሁ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ 35 ብር የሚገዛ የነበረ አሁን እስከ 60 ብር፣ በዛ ላይ ደግሞ ወደ ከተማ ደግሞ መሀል ወይንም በጣም ራቅ ያለ ሩራል የሚባል ከተማ ውስጥ እስከ 120 ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል፣ ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን።
ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው።
እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ይሄ ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። ከዛ በኋላ እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረት እና ከዚሁ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም ምንም ማሳረር የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህ ነው የተባለ ምክንያት የሌላቸው የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም ዛምድ አካባቢ ከነበሩ ሴቶች ምጅዋ ግንቼ ካነጋገርኩት በታህሳስ ወር በ15 ብር ይሸጥ የነበረ የሀገር ውስጥ ምርት አሁን በ25 ብር 10 ፍሬ የያዙ በ25 ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያየ ደረጃ ያላቸው የዚህ ውጥረታቸው ላይ እና አንዳንድ ጥናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዚያ ምርቶች ከነበሩበት እስከ 80 ብር ገብተዋል፣ ከ40 እና 35 ብር እና አንዳንዶቹ በመሀል ላይ ከ15 የነበረው 25 ከ25 ብር የነበሩ ወደ 40 ብር የገቡና አሁን እስከ 80 ብር የሚሸጡ የተለያዩ ምርቶችን አይቻለሁ።
ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ።
ያው እንደተባለው የሴቶች የንጽህና መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ አስወጥቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሚለስቷል ማለት ነው። ከዋጋ አንጻር እንቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር እሱ አምራቾች አሉ ኢትዮጵያ ውስጥ። አምራቾችን የተወሰነ ከሌላ በሚሰጥ መልኩ ከውጭ የሚገባውን ተወዳዳሪ እንዲሆን ከውጭ የሚገባውን ከፍተኛ የነበረው ቀረጥ ለምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የ20% ወይ ደግሞ የ20% ክነት ተደርጓል ማለት ነው። ከሳመታ ወደ 20 ዝቅ ሲል ማለት ነው። ይሄ ምንድን የሚያግዘው ዝቅ ስለሚል ምጣኔ ከውጭ የሚመጣውን ውድድሩ የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መዝጋት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩን በዘላቂ ከመፍታት አንጻር የሀገሪቶቹንም አበረታታት ስለሚያስፈልግ ማለት ነው። እና ከዛ በሁለተኛ ደረጃ የተደረገው ምንድን ነው? አገር ውስጥ የሚያመርቱ አምራቾች ያቀረቡት ግብዓት ከቀረጥ ነጻ እንዲሆን የተደረገው ለምሳሌ ወደ 11 ግብዓት የግብዓት አይነቶች 3ቱ 20% ነበሩ፣ ቀሪዎቹ 8ቱ ደግሞ 20% ነበር ቀረጡ ሲከተል የነበረው ከዚህ በፊት ማለት ነው። ስለዚህ እነዚህ 11 ግብዓት ከቀረጥ ነጻ እንዲሆን ተደርገዋል ማለት ነው። ስለዚህ አምራቾች የማምረቻ ወጪ ስለሚቀንስላቸው ምርቱም ይቀንሳል ተብሎ ነው የሚጠቀው ማለት ነው። ስለዚህ ከሁለት ማንጻር ስናየው ዋጋ መቀነስ የሚጠበቅበት ማለት ነው። ምክንያቱም በግብዓት ላይ የነበረው ቀረጥ ሲነሳ ዋጋ መቀነስ ይጠበቅበታል ማለት ነው።
አድማጮቻችን፣ ከሴቶች የንጽህና መጠበቂያ ጋር ተያይዞ የተሰራው መርሃ ግብራችን አላለቀም። በነገው ምሽት ይዘን የምንመለስ ይሆናል። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ከአስር ዓመታት በፊት ሀገሩን ለቆ ከመሰደዱ በፊት አበበ ቶላ አቤ ቶክቻው ሳቅን በሚፈጥሩ ሆኖም የኢትዮጵያን ፈታኝ ሁኔታዎች በሚያሳዩ የስነ ጽሁፍ ስራዎቹ ይታወቅ ነበር። በስደት ዓለም ሳታየር ወይም የስላቅ ቧልት ስራዎቹን በተለያዩ ተመልካቾችና ለአድማጮች ሲያሳይ ቆይቷል። አበበ በቅርቡ ወደ ሀገሩ ወደ ኢትዮጵያም ተመልሷል። በዋዘኛ ጨዋታዎቹ የሚታወቀው አበበ በቅርቡ ደግሞ ጠንካራ ሀገራዊ ሀሳቦች የሚነሱበትን የማህበራዊ መገናኛ አውታር ከፍቶም ነጻ ሀሳቦችን እያበረታታ ይገኛል። ከሀብታሙ ስዩም ጋር ያደረገው ቆይታ እንደሚከተል ይቀርባል።
የቅርብ ጊዜ አድናቂዎች የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለህ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው የምናውቅህ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሁፎች ነው። ወደ ስላቃዊ ጽሁፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ ባጭሩ አጫውተን።
የ97 ቆፈን ገና በደንብ ለቆ አለቀቀበት ጊዜ ነበርና በርካቶች በፍርሃት በርካቶች ደግሞ በተስፋ መቁረጥ መጽሐፋቸውን ያቋረጡበት ጊዜ ነበር እና እኔ ያንን መጽሐፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ። ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል ጊዜው አስፈሪ ነው፣ ግን ደግሞ ሀሳብ መግለጽ እንፈልጋለን። በዛ ምክንያት ነው ያ ጻጻፍ ቀጥሎ እስከ 3 መጽሐፍ ድረስ ታትሟል በነገራችን ላይ እና ወደዛ ሄደው በዛ ምክንያት ነው።
ታውቁ ጽሁፎች ተሰባስበው ቀደም ብለን እንደተከስከው በሶስት መጽሐፎች ታትመዋል። የአበይተ ኩቻዎች ሙጦች፣ ስላቆችና ምጸቶች ይባላሉ ካልተሳሳትኩኝ። ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው?
አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ በወቅቱ። ምናልባትም ዘንድሮ ሲታይ ድንቄምት የኑሮ ውድነት የሚያስብሉ ይመስላሉ። በወቅቱ የነበረው ሁኔታ ግን በተለይ የኑሮ ውድነት፣ ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው፣ እነዚህ ምናልባት ሶስት ነገሮች ብንላቸው ያስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የምገልጽባቸው ጊዜያቶች ነበሩ። ምናልባት እዚሁ ላይ የአስተዳደር ብልሹነት እያልንም ልንጨምር እንችላለን።
በስደት ህይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳታየር ስራዎችን ማቅረብ ጀምረህ ነበረ። ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተናው ምን ይመስላል?
አብዛኛውን ለቴሌቪዥን ሚዲያም አዲስ እንደመሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች። እነዛን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበረ እና ስላቅን ወይም ደግሞ ሳታየርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው። ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋል እና ማሳያው ደግሞ ማግኘቱ ከባድ ነው። በጽሁፍ ሲሆን ቀላል ነው፣ ስዕላዊ ገለጻ ማድረግ ይቀላል። በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበር እና ዋዛና ቁም ነገር አስታውሳለሁኝ ከአስር እስከ አስራ አምስት ደቂቃ በየሳምንቱ የሚሰራ ዝግጅት ነበረ። በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስታውሳለሁኝ። ነገር ግን ቀላል አልነበረምና ፈታኝ ነው እውነቱን ለመናገር። በዛ ደረጃ በየሳምንቱ ያንን ዝግጅት ማቅረብ ቀላል የሚባል አልነበረም።
ስለ ቅርብ ጊዜ እንቅስቃሴዎች እንነጋገር። ከቅርብ ጊዜ ወዲህ አቤ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል። በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ፣ አንዳንዴም ስትሟገት አይሃለሁ። የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል? በቅርቡ
እንደው በቅርቡም አይደለም እንዳልኩ ሀብትሽ፣ በተለይ ውጭ ሀገር ከወጣሁ በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለው ሆኖ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለሁኝ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች ኧረ የታለ ሳቁ እያሉ ይጠይቁኝ ነበረ ለረጅም ጊዜ። አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የመሄድ ነገር መጥቷል። እንግዲህ ከየት መጣ እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋው የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድን ነው እንዳልኩ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር፣ አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣልና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ወደ ኢትዮጵያ ነው አሁን ያለሁትና ላለፉት 30 ምናምን ቀናት ኢትዮጵያ ነው ያለሁት። አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅ እና ለማቅረብ ነገሮችን ለማዋዛት አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁኝ። እዚህ ሲኮን እና በርቀት ሲኮን በኢትዮጵያ ጉዳይ ላይ የሚጽፍ ሰው፣ በኢትዮጵያ ጉዳይ ላይ የሚናገር ሰው እውነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው። በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋል እና ያ ቅድም ያልከው ተሟጋችነት፣ ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል።
አ አቤ ተክቻውና ሀብታሙ ስዩምን ለነበራቸው ቆይታ እናመሰግናለን። አድማጮች፣ እዚህ ቃለ ምልልስ ሙሉ ቅጂ በመጪው ቅዳሜ በሚቀርበው የጋቢና መዝናኛ መሰናዶው ይቀርባል። ዛሬ እንግዲህ ከጥበቡ ዓለም አልወጣንም። ቀጣዩ እንግዳችንም በዚሁ በጥበብ ዓለም ውስጥ ያለ ሰው ነው። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የመጻት ይዘት ያላቸውን የካርቱን ስራዎችን በማውጣት የሚታወቅ የካርቱን ስዕል ባለሙያ አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎች ስብስብ የያዘ መጽሐፍ ከሰሞኑ ለገበያ አቅርቧል። ፈንጠዝኛ ይሰኛል ይሄ መጽሐፍ። ከ150 በላይ የሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። አለማየሁን ያነጋገረችው ስመኝሽ የቆየዳት ቀጥሎ ይቀርባል።
ሙሉ ስሜ አለማየሁ ተፈራ ነው። ነዋሪነት የለንደን ነው። ሙያዬ ካርቱኒስት እና አኒሜተር ነው።
የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ።
እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው።
እንዴት አሰብከው?
አይ እንግዲህ ይሄ ከልጅነት ጀምሮ የሰራሁት ነገር ነው። ማርት ስኩል እያለሁም እንደምሰራ ይታወቃል። 97 ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ እዛ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባው ማለት ነው። ስለዚህ ቀላል አልነበረም፣ ብዙ ድካም ነበረው፣ ብዙም አደጋ ነበረው። 10 ዓመት ከሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል።
ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው?
እኔ አርት ስኩል እያለሁ ነው እንግዲህ ሙሉ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስፕሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይስበኝ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል።
ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር?
እሱ እንግዲህ አርት ስኩል ፈርስ ይልያለሁ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርት ስኩል ፈርስ ላይ የአመታዊ መጽሔቱን ውስጡ ያሉትን ካርቱኖች የሰራሁት ነበር። ከዛ በኋላ ግን ለንደን ከሄድ በኋላ ብዙ መጽሐፎች ላይ ለሰዎች የሰራሁት አለ። ፈረንጆችም፣ ሌላ ዜጎች፣ ያበሾችም ትናንሽ የህፃናት መጽሐፍ ላይ ያረኳቸው ኢሉስትሬሽኖች አሉ። እነዚህ ፖለቲካል ስራዎቹ ግን ሚኒመም 16 ዓመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ 1500 ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ።
እስኪ ሞር ልጠይቅ እሱ ላይ የበለጠ እንድታብራራለን። እንግዲህ የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው። እና ያንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው?
ቀደም ስጠይቅኛ ያልነገርኩሽ አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያሉ አሳትሜያለሁ። በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራው የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱ የጠበቀ ቡክ ለህትመት በቅቷል።
በኢትዮጵያ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ?
እንግዲህ እንግሊዝ ሀገር ሁሉም ካርቱኒስቶች በነጻነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነች ደቂቃ ማንም ሰው እንጆ ያርኩት ሀሳብ ተለዋወጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ የኖርኩት 20 ምናምን ዓመት እና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አያውም፣ እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደር ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስበው።
እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለእስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች 2015 የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ፣ እንደነዚህ አይነት አደጋዎች ያጋጠማሉ በካርቱን ስራ በሚሰሩ ስራዎች ዙሪያ። እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈርህ አንጻር?
ጥሩ ጥያቄ ነው። እኔ እንኳን ሞር እኔ ክሬቲቭ ነው የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ኦብቪየስሊ የሚያስፈራሩኝ ሰዎች ገጥመኛል። ጥሩ ሀገር ስለሆነ ያ በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይህ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ የመሳለች ቦታ ይዘ ና የሚሉ ሀሳቦች ነበሩ።
ወደ አስመረከው መጽሐፍ ፈንጠዝ እያልመልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ?
በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰራኋቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ሰዎች አሉ። ካሉት ሰዎች በቀላሉ አንደርስታንድ የሚያደርጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለመድኩ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርጉበት።
ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣትና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል?
እንግዲህ ትልቅ ሚና ጨዋታል ብዬ ለማስበው እኔ ቁርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁም ያለውኝ እንደ ካርቱኒስት የሚቀጥለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አድርጋለሁ።
አለማየሁ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ።
እሺ፣ በጣም ነው የማመሰግነው ስለጋበዛችሁኝ።
ስለነበረን ቆይታ እያመሰገንን የእሮብ ምሽት ዝግጅታችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችን በፌስቡክ ገጻችን ቪኦኤ አማሪክ ላይ እንደተለመደው ለጋቢና ቪኦኤ በማለት አድርሱን። በቴሌግራም ገጻችን ቪኦኤ ጋቢና ላይ ደግሞ ፕሮግራሞቻችን ልትሰሙ ትችላላችሁ። የምሽቱ ተረኛ አርታኢ ሰለሞን አባተ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶው አብረናችሁ አምሽተናል። በነገው ምሽት እንገናኛለን። በዚህ ሙዚቃ እንሰናበታለን። ደህና ደሩ። So
said I don't wanna watch you leave me, baby. Most of all, I just don't wanna be free now. I was just didn't hit things.